የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ አርብ ታህሳስ 10 2012 ዓመተ ምህረት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
ኢትዮጵያ የመጀመሪያ የመሬት ምልከታ ሳተላይቷን ወደ ህዋ አመጠቀች።
ETRSS 1 የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ እንኳን ደስ አለን ለማለት ወዳለሁ።
ETRSS 1 የተሰኘውን ሳተላይት የተመለከተ ዝርዝር ዘገባ ቆየት ብለን እናስደምጣችኋለን።
የአርብ የጋቢና ጥበብ እንግዳም አለን።
እንኳንኛ እንግዲህ መቁራኘት የሚለው ሐሳብ ከጥቂት አመታት በፊት በንግስ ዘውዲቱ በአጼ ምኒልክ እንደዚሁም በልጅ ያሱ ዘመን እስከ ኃይለ ሥላሴ ዘመን ድረስ የነበረ የፍትህ ስርዓት ነው።
የቁራኛዬ ፊልም ጸሐፊና አዘጋጅ ዶክተር ሞገስ ታፈሰ ነው ይዘነው እንመለሳለን።
በማህበራዊ ድረገጾች ላይ የተሰባሰቡ የቮልስዋገን መኪና አፍቃሪዎች በነገው ዕለት በአካል ተገናኝተው ለመተዋወቅ ከቮልስ መኪናዎች ጋር ያላቸውን ትዝታዎች ለመጋራት አቅደዋል። ዝርዝሩን እናሰማችኋለን።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን አጫጭር ዜናዎች እናስደምጣችሁ።
ዜናዎቹ ጋር ተመልሰን መተናል። የቻይና ልዑካን ወደ ትግራይ እንዳይሄዱ በፌደራል መንግስት ተከለከሉ ሲል የትግራይ ክልላዊ መንግስት ከሰሰ። የትግራይ ክልል የህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ ለአሜሪካ ድምጽ እንደተናገሩት ከትላንትና በስቲያ ለስራ ጉብኝት የቻይና የሻንሲ ግዛት ልዑካን ከአዲስ አበባ ወደ መቀለ ሊያደርጉት የነበሩትን ጉዞ ከቦሌ ዓለም አቀፍ አውሮፕላን ማረፊያ እንዲመለሱ ተደርጓል ሲሉ ገልጸዋል። ጉዞ የውጭ ጉዳይ ሚኒስቴር የሚያውቀው ነበር ያሉት ኃላፊዋ ይህንን በትግራይ ላይ በተደጋጋሚ የሚደረግ ዘመቻ አካል ነው ሲሉ ተርተውታል። በጉዳዩ ላይ የጉዳይ ሚኒስቴር ምላሽ ለማግኘት በተደጋጋሚ በስልክ ያደረግነው ጥረት አልተሳካም። ዘገባውን ያደረሰን ሙልጌታ ጽባሃ ነው። የምንፈልጋት ኢትዮጵያ በ2032 በሚል ርዕስ የውይይት መድረክ ትላንትና በአዲስ አበባ ተካሂዷል። ይህ የውይይት መድረክ የተዘጋጀው በዴስቲኒ ኢትዮጵያ ኢኒሺየቲቭ ነው። መድረኩ የሀገሪቱን የፖለቲካ ፓርቲዎችና የፖለቲካ መብት አቀንቃኞችን በማቀራረብ የወደፊት የሀገሪቱ ዕጣ ፈንታ ላይ ውይይትን የከፈተ ነው። የትላንትናው መድረክ የብዙሃን መገናኛዎችም ስለ ጉዳዩ ግንዛቤ እንዲኖራቸው ታስቦ የተዘጋጀ መሆኑን የኢኒሺየቲቭ አስተባባሪ አቶ ንጉሱ አክሊሉ ገልጸዋል። የዚህ የዴስቲኒ ኢትዮጵያ ኢኒሺየቲቭ ዋና ዓላማ ሁሉም የሚመኛትን ኢትዮጵያ እንድትኖር በአብሮነትና በመቀራረብ ውስጥ ያለውን የልብ ጆሮ የመክፈት ኃይልን ያመላከተ ነው ሲሉ አቶ ንጉሱ ተናግሯል። በመድረኩ ላይም ከተለያዩ የብዙሃን መገናኛዎች ባለሙያዎችና የኦሮሞ ተፎካካሪ ፓርቲ ተወካዮች ተሳታፊዎች እንደነበሩ ተገልጿል። ዘገባውን ያደረሰችን ጸሐይ ዳምጠው ናት። በግዙፉ የኬንያ ዳዳብ የስደተኞች ካምፕ የሚኖሩ ሶማሊያውያንና ደቡብ ሱዳናውያን ስደተኞች ኑሮአችንን ለመቀየር እንድንችል የተሻለ የመዘዋወር ነጻነት ልናገኝ ይገባል፣ ከለጋሾችም ቀጣይነት ያለው የመቋቋሚያ ድጋፍ ያስፈልገናል ሲሉ አሳስበዋል። በዚህ ሳምንት ጀኔቫ ላይ በተካሄደው የዓለም የስደተኞች ጉዳይ ጉባኤ ላይ ከተካፈሉ ስደተኞች አንዱ መሐመድ አብዲ ሰላም ባሰማው ንግግር ክፍት በሆነ ወህኒ ቤት ውስጥ ነው የምንኖረው። ተዛውረን ስራ እንዳንፈልግ ህጋዊ ወረቀት የለንም። ነጻነት እንዲሰማን ያለ ፍርሃት እንድንዘዋወር እንፈልጋለን ብሏል። የናይጄሪያ የምክር ቤት አባላት በኢንተርኔት የሚወጡና በማህበራዊ መገናኛዎች የሚዘዋወሩ ንግግሮችን ለመቆጣጠር የታለሙ ሁለት ረቂቅ ህጎች ላይ እየተነጋገሩ መሆናቸው ተገለጸ። የቀረቡት ህጎች ደጋፊዎች የጥላቻ ንግግሮችና የሐሰት ወሬዎችን መዛመት የሚያስወግዱ እንደሆኑ ይናገራሉ። ተቃዋሚዎች ደግሞ የመናገር ነጻነትን ያፍናሉ፣ የመንግስት ፖሊሲዎችን መንቀፍ በወንጀል እንዲያስጠይቅ ያደርጋሉ ብለዋል። በሚቀጥለው የካቲት ወር ካሜሩን ውስጥ በሚካሄደው ክልላዊና ምክር ቤታዊ ምርጫዎች ለመወዳደር የቀረቡ የእንግሊዝኛ ተናጋሪው ክፍለ ግዛት እጩዎች ከተገንጣዮች በኩል በሚሰነዘርባቸው ዛቻና በንብረቶቻቸው ላይ ጥቃት እየደረሰ በመሆኑ ብዙዎቹ ከምክር ቤት አባልነት መልቀቃቸው ተገለጸ። ያንዳንዶቹ እጩዎች ቤቶች ወድመዋል፣ የት እንደደረሱ የማይታወቁም እንዳሉባቸው ተገልጿል። ተገንጣዮቹ ተዋጊዎች የኛ ግዛት በሚሉት እንግሊዝኛ ተናጋሪው የሀገሪቱ ክፍል ምርጫ እንዲካሄድ እንደማይፈቅዱ በማህበራዊ መገናኛዎች ሲያስታውቁ ቆይተዋል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁን አምሹ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚው የዕለት ርዕሳችን እናስደምጣችሁ። ኢትዮጵያ የመጀመሪያ ETRSS 1 የተሰኘውን የመሬት ምልከታ ሳተላይቷን ወደ ህዋ አመጠቀች። እስክንድር ፍሬው ዝርዝሩን ያሰማናል።
ከባህር ጠለል በላይ 3200 ሜትር ከፍታ ላይ የሚገኘው የእንጦጦ ቅዝቃዜና ብርድ ያልበገራቸው በድግድግ ጨለማ የመጡ በዚያ በሚገኘው የመከታተያና ምርምር ማዕከል የተሰባሰቡ ዜጎች ስሜት የዛሬው አጠቃላይ ድባብ መገለጫ ነው።
አብረን እየተጓዝን ነው። እንኳን ደስ አለን። እንኳን ደስ አላችሁ።
72 ኪሎ ግራም እንደምትመዝን የተገለጸው ETRSS 01 ሳተላይት ቻይና ከሚገኝ ማምጠቂያ ጣቢያ ወደ ህዋ የተላከችው ዛሬ ማለዳ ነው። 8 ሚሊዮን ዶላር ወጥቶባታል። አብዛኛው ማለትም 6 ሚሊዮን ዶላሩ በቻይና የተሸፈነ ነው። የዛሬው የደስታ ስሜት መነሻ ግን እንደዚህ አይነት ዝርዝር ነጥቦች አይደሉም። ዋናው ጉዳይ የባለቤትነት የቴክኖሎጂ ሽግግር ጠቀሜታ ይመስላል። ኢትዮጵያ የራሴ የምትላት በስሟ የምትጠራ ሳተላይት ባለቤት ሆናለች። መቆጣጠሪያውንም እዚሁን ጦጦ ገንብታለች። መሰረቱ ተጥሏል ነው ያሉት ምክትል ጠቅላይ ሚኒስትር ደመቀ መኮንን በእንጦጦ በተዘጋጀው ስነ ስርዓት ላይ ባደረጉት ንግግር።
ETRSS 1 የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። ይህ የቴክኖሎጂ ስማትና ለሀገራችን ኢትዮጵያ የዘገየ ካልሆነ በስተቀር እጅግ በጣም ወቅታዊና ፈላጊ ነው።
ምክትል ጠቅላይ ሚኒስትር ደመቀ መኮንን ለአሜሪካ ድምጽ ሲናገሩም የሳተላይት ባለቤት የሆኑ አገራትን ጎራ የተቀላቀለችው ኢትዮጵያ ከዘርፉ የበለጠ ለመጠቀም እንደምትሰራ አብራርተዋል።
ዞሮ ያው ወደዚህ ደረጃ ደርሶ በመንግስት ላቁና ያው የማይቀረውን ዓለም ወደ ጀምሮ ብቁ ተወዳዳሪ ለመሆን ስለሆነ ተከላላ ለውጥና ተራገር ስናስብ ከዚህኛው ዘርፍ ይችላል። የመጀመሪያዎች ገና ተከታታይ ስራዎች አሉ። ለዚህ የሚያስፈልገው ዋናው የሰው ኃይል ለዚህ የሚያስፈልገው ተለያዩ የልማት አጋሮች ማንቀሳቀስ ያለ የተማሩ ስለሆነ አንዱ ቁልፉ መስካችን የኢኔብሊንግ ኤንቫይሮንመንት መፍጠሪያ መንገዳችን ስለሆነ ተኛ
ሳተላይት ማምጠቅን ጨምሮ ከህዋ ሳይንስ ጋር የተገናኙ ስራዎችን በበላይነት የሚመራው በኢኖቬሽን እና ቴክኖሎጂ ሚኒስቴር ስር የሚገኘው የኢትዮጵያ የስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት ነው። ከመንግስት ጎን ለጎንና አንዳንዴም ከመንግስት ቀድመው ግን የህዋ ሳይንስ ዘርፍ ትኩረት እንዲሰጠው የጣሩ ደጋፊዎችን ያፈሩና ወደፊት እንዲራመድ የሰሩ ኢትዮጵያውያን አሉ። በእንጦጦ የተካሄደው ስነ ስርዓት የክብር እንግዳ ምክትል ጠቅላይ ሚኒስትር ደመቀ መኮንን ራሳቸው በተለይ የቀድሞውን ከፍተኛ ባለስልጣን አቶ ተፈራ ዋልዋን በስም ጠቅሰዋል። በአቶ ተፈራ ጥረት የተቋቋመው የኢትዮጵያ ስፔስ ሳይንስ ሶሳይቲ አባል ከሆኑት አንዱ ደግሞ የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ዋና ስራ አስፈጻሚ ዶክተር አረጋ ይርዳው ናቸው። የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ባለቤት የዚህ እንቅስቃሴ ዋነኛ የገንዘብ ምንጭ እንደነበሩ በማስታወስ ይጀምራሉ።
ብዙ ሰዎች ተካፍለዋል ለብዙ አመት። ከእነዚህ ውስጥ አንዱ ሼክ መሐመድ ናቸው። ሼክ መሐመድ ይሄን ኦብዘርቫቶሪ ሚድሮክ ኢትዮጵያ ግሩፕ ባለቤት ማለት ነው። ባለቤት ከስር ጀምሮ ክቡር አቶ ተፈራ ዋልዋ ጋር በመሆን የሳይንሱ አካል ናቸው፣ አባል ናቸው።
የኢትዮጵያ ስፔስ ሳይንስ ሶሳይቲ ይደግፋሉ፣
አባል ናቸው። እኔም አባል ነኝ እና እዚህ ምን መደርሰው ማየታችን እጅግ በጣም ደስ የሚል ነው። ወደፊትም ደግሞ ወጣቶቻችን ይሄን በመጠቀም እውቀት ወደዚህ ይመጣል ኖሌጅ ይመጣል እንት እውቀት ወደዚህ ይመጣል ያን እውቀት በመጠቀም ደግሞ ወደፊት ማየት የሚገባል ራሳችን ሳተላይት ሰርተን ከዚህ አምርተን የምንዘውቅበት ጊዜ ይመጣል ያስባል
ዶክተር አርጋሱ ለእርሶ ለሙያው ቅርብ ነው ለህዋ ሳይንስ ከዛ አንፃር ምን ክፍተት ነው መስደፍነው አሁን እቺ ሳተላይት መጠቀች ኢትዮጵያ ውስጥ የነበረው ቀደማው ለምሳሌ የሰው ሳተላይት ከመጠቀም የራሳችንን በመጠቀም ብለዋል
አዎ እንዴት ነው ማንኛውም ኮሙኒኬሽን እንደምታውቀው ከመሬት ሳተላይት ጋር ተክራፍትን ያበዛ ዲሽ እናሳና ወደ ሰማይ ከሄደ በኋላ እንደገና ከዛ ነጥሮ ነው ኢንፎርሜሽን እናገኘው
መረጃ የሚገኘው
መረጃ የሚገኘው ከዚህ አሜሪካ አንድ ሰው ጋር በሞባይል ለመነጋገር ብፈልግ ከዚህ የሚሰጠው መልእክት ወደ ሰማይ ሄደው ከዛ ደግሞ እንደገና በሳተላይት ወደዛ ተወርሮ ነው ስለዚህ ሳተላይት ምን ላቸው ካየን ላይ ተንጠለጠሉት በሙሉ አንዳንዶች እንደውም ልትከራያቸው የምትችላቸው ነገሮች አሏቸው እንደ ፖስታ ቤት ማለት ነው ስለዚህ ከፍተኛ የሆነ ወጪ ያወጣን ነው ይያምናለሁ ለአንዳንዶች ለምናረጋቸው ነገሮች ያንን ያስቀርልናል ሁለተኛ ሳይንቱ ያደገ ይሄዳል መጨረሻ ላይ ሌላው ዓለም እንደሚያደርገው እኛም ወሰማይ ላይ ተመካከሩ ለድጋታችን እጅግ በጣም አስፈላጊ ነው
ይሄ አንዳንዶች ቦታ ለመያዝ ነው ይላሉ አንዳንዱ አን አክቲቭ ሳተላይት ነው ወይም ስራ የሚጀምር ነው ወዲያውኑ ይላሉ አሁን ተመጥቀዋል እርሱ እንደ ባለሙያ ምንድነው አሁን
የለም ቦታ ለመያዝ ማንኛውም ሰው ቦታ መያዝ ይኖርበታል ከላይ እነዚህ ሰማይ ላይ ያሉ በእያንዳንዳቸው ኦርቢት ይዞራሉ እኔ በአንድ ጊዜ እንደዚህ ሼክ መሐመድ የተካፈሉበት አንድ ሳተላይት ደቡብ አሜሪካ ውስጥ እጄ እንደዚህ ተካፍያሉ ወደ ሰማይ ሲሄድ አንድ የተወሰነ ኦርቢት ላይ ትሽከረከራለች ለእኛ የሚያስፈልገውን ኢንፎርሜሽን ትሰጣለች መሬት ላይ ያሉት የእኛ መሀንዲሶች ለሚያስፈልገው መልክ ይቆጣጠሯታል እንደታናገኝ አሁን ለምሳሌ ዝናብ በዚህ ቀን ይመጣል ጎርፍ በዚህ ይመጣል ይላል ከሌላ በኩል መረጃ ነበር ብናገኝ አሁን ግን ከዛ ራሳችን ማግኘት እንችላለን ማለት ነው ይሄ እዚህ አይነት ሳተላይት ነው ወደፊት ደግሞ ሌላ አይነት ተደርጎ ያላቸው ሳተላይቶች ያመረቱ ነው ስለዚህ ጅማሮ እጅግ በጣም የሚያስፈልግ ነው አንዳንድ ሰዎች ምናልባት በአሁኑ ጊዜ ሳይንስ መድረስ ትክክል ነው ወይ ሌላ ችግር የለም ብሎ ያስባሉ አይደለም ችግር አለኝ ብለህ ሳይንሱ ጋር ተካፈል ማለት አይደለም እና እጅግ በጣም አይን ከፋች ነው
ታዋቂው ድምጻዊ ሚካኤል በላይነህም ከነዚህ የስፔስ ሳይንስ ሶሳይቲ አባላት አንዱ ነው።
መጣቁ ሰው እንግዲህ ለኛ ምን ያረጋል? ምክንያቱም ብዙ ያላሟላ ነው ነገር ያለ ይመስላል ግን እንደዚህ ነው። እና ሁሉ ነገር ተሟልቶ አይደለም። እና ሳተላይት ላይ ምልከታችንን ራሱ ማድረጉ አንድ ሌላ መስመር ነው። ሁሉም በየዘርፉ እንግዲህ እንደዚህ አይነት ተራስ ያረክ ያንዳንዳችን ፍልቁት እናመጣለን ማለት
ነው። ኢቲአርኤስኤስ አንድ ሳተላይት በስኬት ህዋ መድረሷንና የኢትዮጵያን ምድር መቃኘት መጀመሯን የኢኖቬሽንና ቴክኖሎጂ ሚኒስቴር በስልክ የጽሑፍ መልእክት አስተውቋል። ኢቲአርኤስኤስ አንድ የተልኮ ሳተላይት መሆኗ ያየር ሁኔታና የግብርና መረጃዎችን እንደምትቀበል ምስሎችንም እንደምትልክም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Gabina
Blashangul 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 Degabina Degabina Blashangul
እስክንድርን ለዘገባው እናመሰግናለን። በከቅርብ ጊዜያት ወዲህ ተሰርተው የብዙሃን መነጋገሪያ ከሆኑት ፊልሞች መካከል አንዱ ነው ቁራኛዬ። ከሰሞኑ ፊልሙ በሰሜን አሜሪካ ዋሽንግተን ዲሲ ላንድማርክ ሲኒማ በኒውዮርክ ኮሎምቢያ ዩኒቨርሲቲ ውስጥም ታይቷል። ከተመልካቾች ጋርም ውይይት ተደርጎበታል። ይህንን የሚመለከቱ ጥያቄዎችን ለማንሳት ከፊልም ጥበብ ጋር የሚዛመዱ ሐሳቦችንም ለመምዘዝ ሀብታሙ ስዩም ከፊልሙ ጸሐፊና አዘጋጅ ዶክተር ሞገስ ታፈሰ ጋር አጭር ቆይታ አድርጓል። ቆይታቸው የሚጀምረው ዶክተር ሞገስ የፊልሙን ይዘት ከሚያብራሩበት ነው።
ቁራኛ ፊልም እንግዲህ ከስሙ ስንነሳ ቁራኛ ከሚለው ሐሳብ ነው የተነሳው። ቁራኛ እንግዲህ መቁራኘት የሚለው ሐሳብ ከጥቂት አመታት በፊት በንግስት ዘውዲቱ በአጼ ምኒልክ እንደዚሁም በልጅ ኢያሱ ዘመን እስከ ኃይለ ሥላሴ ዘመን ድረስ የነበረ የፍትህ ስርዓት ነው። ማህበሩ ራሱ ያሰፈነው በወቅቱ ብዙ እስር ቤት፣ ፖሊስ፣ ጠበቃ የመሳሰለው የህግ ስርዓት ባልተስፋፋበት ሁኔታ ሰው ግን እርስ በርሱ ተጠባብቆ የሚተዳደርበት ራሱ የፈጠረውና ያሰፈነው የ ህግ ስነ ስርዓት ነው። እንግዲህ በዛ ታሪክ ላይ ምን መለከተው አንድ የቆሎ ተማሪ ያንድ የጭቃሹ ሚስት ያማግጣል ይደረስበታል ተማሪው የጭቃሹ ይደርስበታል ጉዳት ከማድረስ ወፊት ግን ሰዎች መጥተው ልብሱን ያቆራኙና 15 ቀን ተጉዞ ንግስት ችሎት በዛ ዘመን ዙፋን ችሎት ይባላል ዙፋን ችሎት ላይ ቀርቦ ተመዋክቶ እንግዲህ ራሱን ነፃ ማውጣት ይጠበቅበታል ግን ያን ሁሉ የሚሄደው ያቺን በልጅነቱ ያጣትን አንዲት ፍቅረኛውን ለማግኘት ነው። ለዚህ ባጭሩ ቁራኛ የፍቅርና የፍትህ ቁርኝት የሚያሳይ ፊልም ነው።
በርከት ያሉ ኢትዮጵያ ውስጥ የሚሰሩ ፊልሞች መቼታቸውን በአሁን ዘመን ላይ የሚያደርጉ ናቸው። ዘመናዊውን አኗኗር ዘመናዊውን ሁኔታ ለመዳሰስ የሚሞክሩ ናቸው። አንተ ግን በርካታ አመታትን ወደ ኋላ የተመለሰ ታሪክ ነው መምዘዝ የመረጥከው። ለዚህ ምክንያትህ ምንድነው?
ከዘመኑ ይልቅ ያለፈው ታሪክ ማንነታችን በደንብ ይታይበታል ይንጸባረቅበታል ብዬ ነው ማምነው። በዘመኑ ወደዚህ ቅርብ በመጣን ቁጥር በምዕራባውያን አስተሳሰብ ጫና የተፈጠረበት ራሳችንን ያጣንበት አርት ላይም ስንፈልጋት አርት ብዙ ጊዜ የምዕራባውያን ነጸብራቅ አርገን የምንወስድበት እንጂ የራሳችንን ማንነት ማንፈልግበት እየሆነ ይመጣል የሚል የግልምነት አለኝ። አንዳንድ ጥናቶችም ለዛ ነው የሚያሳዩት። ስለዚህ በምዕራባውያን ጡጫ ወይም ጫና ያላረፈበት ታሪክ ወደ ኋላ በጣም በቻል ነው በጣም በሄድን ቁጥር ሁለተኛውን ማንነታችንን ፍልስፍናችንን ባህላችንን እናገኛለን እዛ ውስጥ ደግሞ አርትንም ራስዋን እናገኛታለን። ለዛ ነው እንግዲህ መስዋዕትነት ያስከፍልም ትንሽ ወደ ኋላ ቆየት ያለ ታሪክ ማንሳት ይፈልኩት።
በግብረ ሜላት ልበው ነፍስ አይባን አንስ ክሬቲ አኮኑ ነጸር ተንካላት ይ አንስ ዝንሳይ ከመቀዳሚ ጠየቀ ካ ነገስ ለአረግ ፍርድ ቀጠኒ በወማ ቁራኛ ፍቅር ፈትለ ከማሁር ኢነ
አንድ አረብ ጨምርበት እጣነ ሞገር
ፈትለ ፍርድ ቀጠኒ በወማ ቁራኛ ፍቅር ፈትለ ከማሁር ኢነ
ፈታው
ወደ ኋላ መለስ ብትልን ባነሳው ታሪክ ውስጥ ባጽመ ታሪክ ውስጥ ግን ለዚህ ዘመንም ሰው ለዚህ ዘመንም ተመልካቾች የሚሆን መልእክት ሰንቀ የተመለስክ ይመስለኛል። በዚህ ፊልም ውስጥ ማስተላለፍ የፈለከው ዋና መልእክት ምንድነው?
እንግዲህ ብዙ ጊዜ ውስጤን የሚጎተጉተኝ ወይም ውስጤን የሚያሸንፈኝ ሐሳብ ትምህርት ቤት ላይ ምንማረው በምዕራባውያን ካሪኩለም ነው ወይም ስርዓተ ትምህርት ነው አስተሳሰባችን ሁሉ እሱ ነው። ግን ጠለቅ ብሎ ላሰበሰው ብዙ ምቾት የለውም። በትክክል ማንነታችን ምንድነው ብለን ስንጠይቅ በጣም ያስገርም ነገር እና ያለ ለምሳሌ የቅኔ ትምህርት ቤት የቆሎ ተማሪ ጎበዜ ቅኔ ተማሪ ነው። ስለ ቅኔ ማብዙ ሰው ደንታ የለውም። ግን ቅኔ በጣም የረቀቀ አንድ የስነ ቃል ደረጃ ነው። ሰው ታሪክ ተነግሮት ወይም በዚህ ጉዳይ ላይ እስቲ ቅኔ ዝረፍ ተብሎ ሳይጽፍ ሳያነብ ስፖንታኒስ ወይም ግብታዊ ሆኖ እዛው አቀነባብሮ በጣም የተመረጡ የተሞረዱ ቃላቶችን ገጣጥሞ ሰምና ወርቅን አንድ ላይ አቀነባብሮ ሁለት መልእክት ያላቸው ነገሮች ሲገጥምና እዛው ፍልስፍናውን ሲያቀርብ ይሄ በጣም ትልቅ ማስተርፒስ ነው። በውጭ ዓለም ትልልቅ ማስተርፒስ ሰሩ ተብሎ እንደሚባለው ሁሉ የቅኔ ማስተርፒሶች አሉ። ግን ያ እዚሁኛው ማህበረሰብ ውስጥ ያደገና የቆየ የብስለት ደረጃ ነው። ፊልማችን ከዛ መማር አለበት። ፍቅር ፍትህ አንድ ላይ ተቆራኝተው ማሳየት እስቲ ስለ ፍቅርና ስለ ፍትህ ከዛሬ ይልቅ 100 አመት ሄደን እንማር ስለ አርትና ስለ ኪነ ጥበብ ከዛሬ ይልቅ ደግሞ 100 አመት ሄደን ወደኋላ እንማር ለማለት የሞከርኩት ስራ ነው።
በእንተ ስማረ ማርያም ስላቻሩ እግዚአብሔር
ናግባና ገብስ ፈትግልኝ ገብስ
አለኝ
ነፍሳለኝ ንክርታታ።
ኢትዮጵያ ውስጥ አሁንም በፖለቲካው ዘርፍ ስናይ የሙግት የንትርክ ንጥብ ነው ታሪክ። ባንጻሩ ደግሞ አንተ ከታሪክ ውስጥ መስማሚያ መነጋገሪያ ዘዚህ የሞከርክ ነው። የታሪኮቹን ትክክለኝነት ለማረጋገጥ ምን ያክል ርቀት ትሄዳለህ?
ብዙ ጥያቄ ነው። እንግዲህ በዋናነት አንድ ታሪክ ሲሰራ እንደዛ አይነት ታሪክ ላይ ተመሰረተ ነገር ሲሰራ ሪሰርች ያስፈልጋል። እንግዲህ ያው ሪሰርች ነው የሚባለው። ሪሰርች በደንብ መስራት አለብን ተአማኒነቱን ለማምጣት። ንግግሩ ሊሆን ይችላል፣ ጊዜው ሊሆን ይችላል፣ አልባሳቱ ሊሆን ይችላል፣ አስተሳሰቡ ግዝፈቱ ምን ያህል ቦታ ያለው ይችላል። ግን ይሄን መስል ብዙ ህጎች ነበሩ። አውጫጭ የሚባል አፈርሳታ የሚባል ሌባሻይ ሁሉ ህጎች አሉ። እነዛ ነገሮች በጊዜያቸው ሰርተዋል። አሁን የኔ እምነት እኮ ቁርኝት ለምሳሌ ስለ መቁራኝ ስለሰራው እንደገና ሰው መቁራኝት ይጀምር ለማለት አይደለም። ግን በወቅቱ ሰው እንዴት ነው ልብሱ ተቆራኝቶ የነበረውን ቂም ችሎ አብሮ መሄደው? እዛ በስለት ላይ እንዴት ደረሰ? ያ በጣም ማንንም ሰው ቆም አድርጎ ያሳስባል።
ኢትዮጵያውያን ብቻ አይደለም ወይም አፍሪካውያን ብቻ አይደለም አውሮፓውያን ራሳቸው ቆም ብለው ማሰብ አለባቸው። አንድ ምስራቅ አፍሪካ ውስጥ ያለች አንድ ሀገር ላይ ሰዎች ልብሳቸው ተቆራኝቶ ያኔ ለፍት ሲሄዱ ቂማቸውን ጥለው በቃ ልብሳቸው ከተቆራኘ ምንም ማድረግ ስለማይችሉ የፍትህ አካሉ ድረስ ከሄዱ ድረስ ይቻቻላሉ እንጂ አንዱ ሌላውን አይጎዳም። እንዲያውም በዳይ ከሞተ ተበዳይ ስለሚጠየቅ ተጠንቅቆ የተንከባከበው እንዳይሞት አርጎ ነው ፍርድ ላይ የሚወስደው። ይሄ ፊልም ነው ለኔ በየትኛውም መልኩ ብንመለከተው። ስለዚህ እንደዚህ አይነት ታሪኮች ነው እኔ ከዚህ ግሎካል ይባላል ከሎካል ተነስቶ ግሎባል የሚሆን ማለት ነው። ግሎባል አለማቅ ሎካል ደግሞ ቁንጽል ነው ግሎካል ይሉታል። ከሎካል ተነስቶ አንዳንድ ነገር ግሎባል ይሆናል የሁሉ መርጅ ማለት ነው። እንደዚህ አይነት ሐሳቦችን ነው ብዙ ጊዜ የሚፈልገው ራሴን ሳለቅ ከራሴ መነሻ ሐሳብ ይዤ ግን በአፍሪካ በኢትዮጵያ ከዛ በአፍሪካ ከተቻለ በአለም
hello jirjiga hello goday hello qabri dahar hello dagaxbuur hello diridabe hello shimil gabina voa gabina 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 waxa degaysanaysan gabina voa gabina gabina gabina
ወደ ተከታዩ ዘገባ ነው የምናልፈው። በማህበራዊ ድረገጾች ላይ የተሰበሰቡ የቮልስ መኪና አፍቃሪዎች በነገውለት በአካል ተገናኝተው ለመተዋወቅ ከቮልስ መኪና ጋር ያላቸውን ትዝታዎች ለመጋራትና ሽርሽር ለማድረግ ማቀዳቸው ታውቋል። በነገውለትም 150 የሚሆኑ ቮልስ አገኖች በአዲስ አበባ ቦሌ ጀምረው በመስመር በመጓዝ ትዕይንት ያሳያሉ። የደራሲ ባሉ ግርማና የቀዳማዊ ኃይለ ሥላሴ ከስልጣን ሲወርዱ የተጓዙ ፓስቸው ቮልሶችም ተሳታፊዎች እንደሆኑ ተሰምቷል። የደንገረመው ካዘጋጆቹ መካከል ነስረዲን መሐመድን አነጋግራ ተከታዩን ዘገባ ይዛለች።
በኢትዮጵያ የአውቶሞቢል ታሪክ ውስጥ 1901 ከገባቹ ያጼ ምኒልክ አውቶሞቢል በኋላ አውቶሞቢሎች በግለሰቦች እጅ ለመድረስ ከግማሽ ምዕተ ዓመት በላይ ፈጅቶባቸዋል። ከ1950ዎቹ በኋላ መኪኖች ወደ ኢትዮጵያ መግባት ሲጀምሩ የጀርመናዊው ፈርዲናንድ ፖሽንድርፍ የሆነችው ቢትልስ ቮልስዋገን የዘመኑ ድምቀት ነበረች። የጀርመናዊው ፈርዲናንድ ፖሽንድርፍ የሆነችው ቢትል ቮልስዋገን የዘመኑ ድምቀት ነበረች። ከዚያን ጊዜ ጀምሮ እስካሁን ድረስ በኢትዮጵያ ከተሞች ላይ እየተጓዘች አገልግሎት የምትሰጠው መኪና ታዲያ በማህበራዊ ድረገጾች ላይ የቮልስዋገን አፍቃሪዎች ስብስብ ኖሯታል። ይህ ስብስብ በነገው ዕለት የቮልስዋገን ትዕይንት ለማድረግ አቅዷል። ነስረዲን መሐመድ የዚህ ማህበራዊ ድረገጽ ቡድን መስራችና ከፕሮግራሙ አዘጋጆች መካከል አንዱ ነው።
ኦንላይን ባለን ኮሚኒቲ በእድሜ ትልልቅ ሰዎች አሉ፣ ወጣቶችም አሉ፣ እንዲሁም መካኒኮች፣ ቀለም ቀቢዎች፣ ኤሌክትሪሽያኖች፣ ስፖርት መኪና አፍቃሪዎች፣ ተወዳዳሪዎች፣ በጣም ብዙ የመኪና እና ስፔሻሊ ከቮልስዋገን ጋር ግንኙነት ያላቸው ብዙ ሰዎች አሉ። እኛ ፐርሶናሊ ጓደኛዬም ዳግምም ለቮልስ ልዩ ፍቅር አለን እና ቮልስዋገን ያላቸው ሰዎች ልዩ አታችመንት ነው ያላቸው ከመኪናዋ ጋር። ብዙ አመት አብራ ስለምትቆይ ኢንተሊጀንስ ታየ። በቤተሰብ ውስጥ ከአጎት ከአባት ከእናት እንዲሁም ከአያት እየተወረሰች የምትሄድ መኪና ነች ነው። በዛም የተነሳ ትልቅ የሆነ ሴንቲሜንታል ቫሉ አላቸው መኪኖች ከሌሎች መኪኖች በተለየ ሁኔታ። እና እኛም ፐርሶናሊ ፍቅር ስላለን ኦንላይን ኮሚኒቲ ክሬት አደረግንና እንዲህ አላሰብንም ነበር በእርግጥ መጀመሪያ ላይ። አሁን እያደገ መጥቶ ሶሻል ሚዲያ ሪቹ ከ200,000 አልፏል የኮሚኒቲው ማለት ነው። ኮሚኒቲ ውስጥ ያሉ ሰዎች አብዛኞቹ probably ከ80-90% በላይ ቮልስ አላቸው። ብዙ አይነት ቫሪሽን አለ። አብዛኛው ቢትል ቢሆንም ትራንስፖርተር ያላቸው አሉ፣ ቫሪያንት ያላቸው አሉ፣ ካርመንጌ አለ። ብቻ የቮልስ መኪና አድናቂዎች ናቸው እኛ ኮሚኒቲ ውስጥ በብዛት የሚገኙት። በተጨማሪም ደግሞ ቮልስ መኪና የሌላቸው ነገር ግን ለመኪና ልዩ ስሜት ያላቸው ሰዎች በኢቨንቱና በኮሚኒቲ ላይ አክቲቭሊ ይሳተፋሉ።
በነገ ዕለት ታሪካዊ የሆኑ ቮልስ ዋግኖችም ተሳታፊ ናቸው።
በነገርኩሽ ቮልስ ልዩ ታሪክ ነው ያላት እኛ ሀገር ላይ። በኃይለ ሥላሴ ዘመንም በደርግም በኢህአዴግም ዘመን ትነዳለች። የተለያዩ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ለዚች ሀገር ባለውለታ የሚሆኑ ትልቅ ሰዎች ያሽከረክሯታል በምርጫ። አሁንም ብዙ አሉ፣ ታሪካቸው ብዙ ያልተነገረ እና ኢቨንታችን ላይ እነዚያ መኪኖች ጋብዘናል። እንደ ምሳሌ ያህል አቶ ባሉ ግርማ ደራሲው ሲያሽከረክራት የነበረችው መኪና ትመጣለች። ቀዳማዊ ኃይለ ሥላሴ ከስልጣን ሲወርዱ የተነዳቸው መኪና ትመጣለች። እሷን ቮልስ ብዙ ሰዎች በብላክ ኤንድ ዋይት ስላዩት ነጭ አድርገው ነው የሚያስቧት። ላይት ብሉ ከለር ነው ያላት። እሷም ትመጣለች። እንዲሁም ከአመት በላይ የተነደሽ ሌላም ቮልስ አለች። ብዙ ሰዎች ይገኛሉ።
ይህ የቮልስዋገን መኪኖች ትዕይንት ድሮም ዘንድሮም በሚል ርዕስ የሚከናወን ሲሆን የተለያዩ መርሃ ግብሮችን ያካትታል።
ኢቨንቱ የሚዘጋጀው ቦሌ ፍሬንድሺፕ ሱፐርማርኬት የሚገኘው ፓርኪንግ ኤሪያ ላይ ነው። ቅዳሜ ከሰዓት መሽቀል ነው የሚዘጋጀው። በመርሃ ግብሩ መሰረት የእርስ በርስ ትውውቅ ፕሮግራም ይኖራል፣ የፎቶግራፍ ፕሮግራም ይኖራል፣ የሚዲያዎች ኢንተርቪው ይኖራል። ከሀገር ውስጥም ከዓለም አቀፍ ሚዲያዎችም ከእነሱ ጋር ቆይታ ካደረግን በኋላ በቦሌ ተያይዘን በመውጣት የመንገድ ላይ ሽርሽር ለማድረግ አስበናል። በቀጣይ ደግሞ ብዙ ስራዎችን ለመስራት አስበናል። ይህንን ኮሚኒቲ እያጠናከረን የተለያዩ ዝግጅቶችን በማዘጋጀት የመኪና ቱር፣ የቮልስ ውድድሮች እና ቮልስ እና ተያያዥ በሆኑ ጉዳዮች ላይ የሶሻል ሚዲያም ኮሚኒቲ እያደገ ሲመጣ የተለያዩ ሀሳቦች መቅረባቸው ስለማይቀር እነሱን እያጠናከረን የምንቀጥል ይሆናል ማለት ነው።
ነስረዲን ቮልስዋገን ኢትዮጵያ የተሰኘውን ይህን የማህበራዊ ድረገጽ እንቅስቃሴ በቀጣይ ህጋዊ ማህበር የማድረግ ሀሳብ እንዳላቸው አጫውቶኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደን ቮልስዋገን ነበር
መልዝነታችን እንግዲህ ሰፈር ውስጥ ብዙ ናይ ነበረ።
በዝግጅቶቻችን ላይ የሚኖሯችሁን አስተያየት በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም ብላችሁ ኢሜይል አድርጉልን። ጋቢና ቪኦኤ ብላችሁ ደግሞ የኢንስታግራም ገጻችንን ተከተሉ።
2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል።
አድማጮች እንግዲህ የዛሬው የጋቢና ዝግጅታችንን እዚህ ላይ አጠናቀን እንሰናበት ነው።
ፕሮግራሙን በመምራት አብረናችሁ የቆየነው ጽዮን ግርማና
ኤደን ገረመው ከሞክቢል ያቤሮ ጋር ነበር።
በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት። ደህና ደሩ።
ኩን ራዲዮ ሰገሌ አሜሪካቲ